የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ የካቲት 12 2011 ዓ.ም ምሽት ያስተናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በቦረና ዞን ሚኦ ወረዳ ሰዎችን ገድለዋል የተባሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ።
ማሪናማ እንደ ኩማሊክ ዘለዋን ነው ያዳ ወሊድ ደብነ ጅራ አር ወሊድ ደብን ከና
ውይይታችንን ለመቀጠል በተስማማነው መሰረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም 3 ሰዎችን ለይተዋል።
በሙሉ ዘገባ እንመለስበታለን። ሌሎች ለምሽት ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የፌደራል ምርመራ ቢሮ ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ንክኪ ሳይኖራቸው አይቀርም በሚል ጥርጣሬ ምርመራ የከፈተባቸው መሆኑን እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ለዋና ዋና የምክር ቤት መሪዎች ባስታወቁ ጊዜ አንድም ተቃውሞ አላሰሙም ሲል የቀድሞ ኤፍቢአይ ተጠባባቂ ዳይሬክተር አንድሩ መኬቤ ተናገሩ። ሜኬብ ዛሬ ለኤንቢሲ ቴሌቪዥን በሰጡት ቃል ምርመራው እንደተከፈተ ብዙም ሳይቆይ የመወሰኛ ምክር ቤቱ የብዙሃን ሪፐብሊካን መሪ ሚች መኮኔል እና የወቅቱ የተወካዮች ምክር ቤት አፈ ጉባኤ ፖል ራያንን ጨምሮ ለ6 ዋና ዋና የምክር ቤት መሪዎች አሳውቂያለሁ ብለው ከምርመራው ህጋዊነት ከህገ መንግስታዊነት የሚሆን ከተጨባጭነት አኳያ ቅዋሜ ያነሳ አልነበረም ሲሉ አስታውሰዋል። ከዚያ ጥቂት ቀናት ቀደም ብሎ ፕሬዝዳንቱ በወቅቱ የሩሲያ ጣልቃ ገብነትና የሳቸው የምረጡኝ ዘመቻ ከሞስኮ ጋር ግንኙነት ይኖረው እንደሆነ ለማወቅ የተከፈተው ምርመራ ይመሩት የነበሩት የፌደራል የምርመራ ቢሮ ዳይሬክተር ጄምስ ኮሜን ማባረራቸው ይታወሳል። ፕሬዝዳንቱ ብዙም ሳይቆዩ በዋይት ሃውስ ከሩሲያ ባለስልጣናት ጋር ባደረጉት ስብሰባ ሲናገሩ ኮሜን ማባረሬ ከፍተኛ ፎይታ ሰጥቶኛል ብለዋል። 16 የዩናይትድ ስቴትስ ክፍለ ሀገር ወይም ሴኔቶች በትራምፕ አስተዳደር ላይ ክስ መስርተዋል። ምክንያቱ ፕሬዝዳንቱ ለድንበሩ አጥር የሚያስፈልጋቸውን ገንዘብ ማግኘት እንዲችሉ ብሔራዊ አስቸኳይ ጊዜ በማወጃቸው ነው። በካሊፎርኒያ የተመረጡ ጠቅላይ አቃቤ ሕጎችና ትላንት ሰኞ ማታ የክስ ዶሴ የከፈቱት በዩናይትድ ስቴትስ የካሊፎርኒያ ሰሜናዊ ወረዳ ፍርድ ቤት መሆኑ ታውቋል። ፕሬዝዳንቱ ያወጁት አስቸኳይ ጊዜ ሕገ ወጥና ሕገ መንግስቱንም የጣሰ ተግባር ነው ሲሉ ከሳሾቹ አስታውቋል። ሱስ አስያዥ መድኃኒቶችን ለመዋጋት ለወታደራዊ ግንባታና ለሌሎችም የሕግ አስከባሪ መርሃ ግብሮች የተመደቡ ወጪዎችን ከክፍለ ሀገሮቻችንና ከነዋሪዎች ላይ ይነጥቃል ብለው ተሰዋል። የትራምፕ አስተዳደር ለድንበር አጥሩ መገንቢያ የሚሆን ገንዘብ ከሌላ ከማናቸውም የመንግስት መርሃ ግብር ውጪ እንዳያዛውሩ ከምክር ቤት ገንዘብ ሳይፈቀድላቸው አጥሩን እንዳይገነቡ ፍርድ ቤቱ ቋሚ እግድ እንዲጥልበት ከሳሾቹ ጠይቀዋል። ፕሬዚዳንት ትራምፕ የህግ የበላይነት አጥብቀው የሚጠሉ ናቸው ያሉት የካሊፎርኒያው ጠቅላይ አቃቤ ህግ ሃቪየር ቬሴራ ፕሬዚዳንቱ የድንበር ቀውስ እንደሌለ አስቸኳይ ጊዜ የሚያሳውጅ ምክንያት እንደሌለና በፍርድ ቤት መረታታቸው እንደማይቀር ያውቃሉ ብለዋል። አያይዘውም ፕሬዝዳንቱ ብሔራዊ አስቸኳይ ጊዜ ብለው ቀውጥ የሚፈጥሩት ለድንበር አጥሩ የሚያስፈልጋቸውን ወጪ ከኮንግረስም ሆነ ከሜክሲኮ ማግኘት ስላልቻሉ ነው ብለዋል። ካሁን ቀደም አንድ ለአካባቢ ደህንነት የቆመ ቡድንና የታቀደው ግንብ የመሬት ይዞታቸው ላይ የሚያልፈባቸው 3 የቴክሳስ ክፍለ ሀገር ባለመሬቶች ክስ መስርተዋል። ክስ እንደሚከፈትበት አስቀድሞ የጠበቀው ዋይት ሃውስ ለክፍለ ሀገሩ ክሶች እስካሁን ምላሽ አልሰጠም። ህንድ ወታደራዊ እርምጃ ልትወስድብኝ ነው ብላ በአፋጣኝ አጸፋውን እንመልሳለን ሲሉ የፓኪስታን ጠቅላይ ሚኒስትር ኢምራን ኻን ዛሬ አስጠነቀቁ። ጠቅላይ ሚኒስትሩ ማስጠንቀቂያውን የሰጡት በአገር አቀፍ ደረጃ በቴሌቪዥን በተሰራጨው ንግግራቸው ነው። ባለፈው ሳምንት በአጫቃጫቂው ካሽሚር ክፍለ ግዛት በህንድ ወታደራዊ ኃይሎች ላይ አጥፍቶ ጠፊ ቦምብ ጥቃት ከደረሰ ወዲህ በሁለቱ ኒውክሌር የታጠቁ ተቀናቃኝ ሀገሮች መካከል ውጥረቱ በአደገኛ ደረጃ እየተጋጋለ መጥቷል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
Gambino,
የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስን ሻገር።
Gabina VOA, let's cross boundaries together.
በቦረና ዞን ሚዮ ወረዳ እዲ ሎላ በመሽሮች ላይ ተኩሰው አምስት ሰዎችን ገድለዋል የተባሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ። የወረዳው ኦሮሞ ዴሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገሉ የሟች ቤተሰቦች የደም ካሳ እንዲያገኙ የወረዳው አስተዳዳሪ እየሰራ መሆኑን ለአሜሪካ ድምጽ ተናግረዋል። ገልሞ ዳዊት ስርስር ተቀባለው።
ባለፈው ማክሰኞ የካቲት 5 2011 ዓ.ም ተመረጥ ቦረና ዞን ሚዮ ወረዳ እዲሎላ በመትባል ከተማ ሰዎች ላይ ግድያ የፈጸሙ የመከላከያ ኃይል አባላት በቁጥጥር ስር መዋላቸውን ወረዳው አስተዋቀ። የሚዮ ወረዳ ኦሮሞ ዲሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ አገልግለው በግድያው ተሳትፈዋል የተባሉ የሰራዊት አባላት ሚዮ ወረዳ በሚገኘው የኢፌድሪ መከላከያ ኃይል ካምፕ በቁጥጥር ስር እንዳሉ ተናግረዋል።
ማሪናማ እንደዳ ኩማሊክ ለላውን ነያዳ ወሊዴ ብነ ይረ
ውይይታችንን ለመቀጠል በተስማማነው መሰረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም ሶስት ሰዎችን ለይተዋል። ሰዎቹ በተጨባጭ ታስረዋል። 30 አባላት ያሉት ኮሚቴም ሄዶ ሰዎቹን አይቷቸዋል። በቁጥጥር ስር ያሉትን ስማቸውንና ፎቶአቸውን ወስደናል። ከዚያም ከመከላከያ ኃይል አባላት ጋር ውይይት አድርገናል። ግድያውን የፈጸሙ ሰዎች በቁጥጥር ስር ስላሉ ከአካባቢው ህብረተሰብ ጋር እንዴት በሰላም መኖር እንደሚችሉም ተወያይተናል።
ስለወደፊት የፍርድ ሂደት ክትትል ጉዳዩን እየተከታተለ ያለውና 30 አባላት ያሉት ኮሚቴ በሚመጣው ቅዳሜ ውሳኔ ይሰጣል ብለዋል። በአካባቢው የሚገኙ የመከላከያ ኃይል አዛዦችም የኮሚቴውን ውሳኔ ለመቀበል ዝግጁ ናቸው ሲሉ አክለው ገልጸዋል። በተክሱ ህይወታቸው ያለፈ ሰዎች ቤተሰብ የደም ካሳ ያገኛሉ ወይ?
በእኛናም ድረስ ላይ ለጊዛኒ ያካፈላሙ አንጀል ወልድብሳ ይራወራኒ ጃሪዞን በርባደኒ
አሁን ቤተሰቦቻቸው የደም ካሳ እንዲከፈላቸው እየተነጋገርን ነው። የመከላከያ ኃይል አዛዦችም በአካባቢው ባህል መሰረት ጥያቄውን እንድናደርስላቸው ነግረውናል። ይህም እንዲሳካ ከሞያሌ የመጡ የቦረና ሽማግሌዎችም ከኛ ጋር ናቸው። ይሳካልናል ብለን ተስፋ እናደርጋለን።
በቁጥጥር ስር ውለዋል የተባሉት የመከላከያ አባላትም ሚዮ ወረዳ በሚገኘው የኢትዮጵያ መከላከያ ካምፕ ውስጥ መሆናቸውን አቶ ሶራ አስረድተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በአማራ ክልል የመጀመሪያው የሆነውና በደሴ ከተማ የተገነባው ይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት ተመርቋል። ከ40 ሚሊዮን ብር በላይ ወጪ የተደረገበት አዳሪ ትምህርት ቤቱ 29.6 ሚሊዮን ብሩን የሸፈኑት ግለሰብ በጎ አድራጊ መሆናቸው ታውቋል። ቀሪው ደግሞ በአልማ የተደገፈ ነው ተብሏል። መስፍን አራጌ ከወሎ ተጨማሪ ሪፖርት አለው።
ከዛሬ 78 ዓመታት በፊት አንድ ድሚው አልጠና ብላቴና አባትና እናቱን በሳምንት ልዩነት እነሱ ክፉ ቀን ይያሉ በሚጠሩት ቸናፈር ምክንያት በሞት ይነጠቃል። ይህ ሮጦ ያልጠገበ ተጫውቶ ያልሰለቸ ታዳጊ ህትና ወንድሞቹን ይዞ ከተወለደ ሀገር ይወጣል። ህይወቱን በፈተና ውስጥ ለማለፍ ትምርትን ቀዳሚ ማድረግ ነበረበት። ረሃብ ወላጆቹን የነጠቀው ሰው በትምርት ድህነትን ተቆሰው ተምሮ ሌሎችን አስተማረ። በ2002 ዓመተ ምህረት ዓለም ያዘጋጀው ቴሌቶን የዚህን ሰው ቤተሰቦች አንድ ታሪካዊ ስራ እንዲሰሩ አነሳሳቸው። በክልሉ የመጀመሪያ ሆነውን አዳሪ ትምርት ቤት ከአማራ ልማት ማህበር ጋር በመተባበር ገንብቶ ማስረከብ ህልማቸው ከ8 ዓመታት በኋላ አሁን ሆኖ ይሁኔ ወልዱ መታሰቢያ በሚል ስያሜ ትምርት ቤቱ ለምርቃን በቃ። የፍሊንትስታውን ኢንጂነሪንግ ባለቤት ያቶ ይሁኔ ወልዱ ልጅና ለግንባታው 29.6 ሚሊዮን ብር ወጪ ያደረጉት ኢንጂነር ጸደቀ ይሁኔ።
አባቴ ከዛ በኋላ ከመጀመሪያዎቹ የመድኃኒት ቀማሚዎች መካከል ፓስተር ትምህርቱን ተምሮ ተመርቆ ነው ልጆቹንም ደግሞ አስተምሩ እኔና ወንድምህቶቼን የተማርን እንድንሆን ያደረገው እና ይሄ ነገር ጥሩ አርአያ ይሆናል ብለን ነው።
አዳሪ ትምህርት ቤቱ የክልሉ ፕሬዝዳንትን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የደሴ ከተማ ነዋሪዎችና ጥሪ የተደረገላቸው እንግዶች በተገኙበት ተመርቋል። ፕሬዝዳንቱ ግለሰቡ ያደረገውን ድጋፍ አድንቀዋል።
የክልሉ ሊለወጥ ከፍተኛ ጥረት ከሚያደርጉት ጥቶች ውስጥ አንዱ ነውና እንድታመሰግኑልኝ እፈልጋለሁ። ከአካባቢው አልፎ ከአማራ ክልል አልፎ ለኢትዮጵያ የሚጠቅሙ ዜጎችን ለማፍራት ከዛም አልፎ ለዓለም በተፈጥሮ ሳይንስ፣ በማህበራዊ ሳይንስ፣ በኢንጂነሪንግ እና በሌሎች የሙያ መስኮች አስተዋጽኦ የሚያበረክቱ ወጣቶችን ለመኮትኮት የሚያስችል ትልቁን ስጦታ ነው ለክልሉ ህዝብ የሰጠው።
ትምህርት ቤቱ በተያዘለት ጊዜ ሰሌዳ አለመጠናቀቁ በአካባቢው ህብረተሰብ ዘንድ ያሳደረውን ቅሬታ በማንሳት ኢንጂነሩ ይቅርታ ጠይቀዋል። አያይዘውም የክልሉን የትምህርት ደረጃ ለማሳደግና ተጠቃሚነታቸውን ለማስፋት ድጋፋቸውን እንደሚቀጥሉ አረጋግጠዋል።
ቤተሰባችን እኔ እህቶቼና እናቴ አንድ ላይ ሆነን ይህን ነገር እንስራ ብለን ሞከር ነው። ከዛ በኃላፊነት ነው የሚያስኩት ይህን ጉዳይ። ያው ቢዝነስም ትንሽ ቀዝቅዞ ነበር። ኃላፊነታችን ወደዛ ወደዚህ ሲል ስራው 89% ከተጠናቀቀ በኋላ የመጨረሻውን አካል ረጅም ጊዜ ፈጅቶብን የጨረስኩና በመዘግየቱ ምክንያት ብዙ ሰው አስከፍቻለሁ። የደሴ ከተማ አካባቢ ሰዎችም እውነት ለመናገር እኔ በጣም ትንሽ ነገር ያደረግኩና ካሁን በኋላ ደግሞ ቤተሰባችን ምንም ሆነን ወደ ቀድመ መደበኛ ወደ ፕራይመሪ ስኩል ያደላ ስራ በክልሉ መስራት አለብን።
አዳሪ ትምህርት ቤቱ በክልሉ የስምንተኛ ክፍልን ፈተና ወስደው የላቀ ነጥብ ያስመዘገቡ 125 ተማሪዎችን ተቀብሎ ያስተናገደ መሆኑን የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ ገልጸዋል። በሚቀጥሉት አመታትም ጥራት ላይ ያተኮረ ስራ እንደሚሰሩ አመልክተዋል።
በአማራ ክልል በሚገኙ ከቀድሞ መደበኛ እስከ ሙያና ቴክኒክ ያሉ ትምህርት ቤቶች የስታንዳርድ ያላማሉ ናቸው። ለሽፋን ብቻ ሲባል የተገነቡ አንዳንዶች እንደውም የመማር ማስተማር ቁሳቁስ ያልተሟላላቸው ናቸው። አጥር የሌላቸው ትምህርት ቤቶች አሉ። የቴክኖሎጂ ግብዓት ያልተሟላላቸው ትምህርት ቤቶች አሉ። ኦልሞስት 84% ከደረጃ በታች ከስታንዳርድ በታች ነው ትምህርት ቤቱ ያሉ ትምህርት ቤቶች። ልዩ አዳሪ ትምህርት ቤትን ከማስፋፋት ጎለበን በኢንጂነር ጠበቃ አይነት ባለሀብቶችን ያስፈራውን እንዲሁም የክልሉን ህዝብ የአልማን አባላት በማስተባበር በአማራ ክልል የሚገኙ ትምህርት ቤቶችን የደረጃ የማስጠበቅ ስራ ከትምህርት ቢሮ ጋር በመተባበር ደረጃቸውን ለማስጠበቅ አቅደን እየተንቀሳቀስን ያለን።
የአማራ አቀፍ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታው በእለቱ እንዳስረዱት የክልሉን ህብረተሰብና ዲያስፖራውን በማስተባበር ተመሳሳይ አዳሪ ትምህርት ቤቶች በጎንደርና በባህር ዳር ከተማ እንደሚገነቡ ጠቁመዋል። ትምህርት ቤቱን በውጭ ሀገራት የሚኖሩ መምህራንና ባለሀብቶች በተለያዩ መጽሐፍትና በማስተማር እንዲደግፉም ኢንጂነር ይሁኔ ጥሪ አስተላልፈዋል። በ6582 ካሬ ላይ ያረፈው አዳሪ ትምህርት ቤት የመማሪያ ክፍሎችን፣ የአስተዳደርና የማደሪያ ህንጻዎችን፣ ቤተ መጻሕፍቶችን፣ ቤተ ሙከራንና ሌሎችን ያካተተ 13 ህንጻዎች አሉት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በኢትዮጵያ የሴት ልጅ ግርዛት የሴቶች ሰብአዊ መብትና የስነ ልቦና ፈተና እንደሆነ ቀጥሏል ይላል ቀጣዩ ዘገባችን። ከሃይማኖትና ከባህል ጋር መያያዙ የሚገረዙ ሴቶች ቁጥር እንዳይቀንስ ዋና ምክንያት መሆኑም ተገልጿል። ይህንን የተመለከተ አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛት የማይታገስ ማህበረሰብ እንፈጥራለን በሚል የካቲት 6ና 7 በሐዋሳ ከተማ ተደርጓል። በኢትዮጵያ ሴቶች ሕጻናትና ወጣቶች ሚኒስቴር በተዘጋጀው ስብሰባ ላይ የጎሳ መሪዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ ውሳኔ ሰጪ አካላት ተሳትፈዋል። ዮናታን ዘብዲዮስ ዝርዝሩን ይዟል።
የኢትዮጵያ ሴቶች ሕጻናትና ወጣቶች ጉዳይ ሚኒስትር ወይዘሮ ያለም ጸጋይ እንዳሉት በአንዳንድ ክልሎች መሻሻል ቢታይም የሴት ልጅ ግርዛት ለሴቶች ሰብአዊ መፍሰትና ስነ ልቦና ጉዳት ምክንያትና ፈተና እንደሆነ ይቀጥሏል። እድሜያቸው ከ15 እስከ 29 ከሚሆኑ ሴቶች ውስጥ 47% ወይም ወደ ግማሽ የተጠጉ ሴቶች አሁንም ኢትዮጵያ ውስጥ ይገረዛሉ። እድሜያቸው ከ15 በታች የሆኑ ታዳጊዎችም በቤተሰብና በማህበራዊ ጫና ከመቶ እጅ 16ቱ ይገረዛሉ ብሏል። ባለፉት 20 ዓመታት የሴት ልጅ ግርዛትን ለማስቀረት በተደረገው ጥረት በከተሞች የመቀነስ አዝማሚያ ቢታይም የተፈለገው ለውጥ አልመጣም ብሏል። በጾታ እኩልነት አለማመን፣ የሴት ልጅ ግርዛትን እንደ ባህል መቀበል፣ ከሃይማኖት ጋር ማያያዝ፣ ግራጆች ግርዛትን እንደ ገቢ ምንጭ መውሰድና የህግ እውቀት ማነስ ምክንያቶቹ ናቸው ብሏል ሚኒስትሯ።
ለዚህን ነገር ለሴቶች የሚሰጠው የአናሳ ትኩረት ነው። ምክንያቱ ለዚህን ደግሞ ለብዙ ጊዜ በህብረተሰባችን የኖረ አሳሰብ ስለሆነ ይህን ለመቅረፍ በጣም ከፍተኛ ንቅናቄና ስራ ያስፈልገናል። በሴቶች ላይ የሚደርሰው ኢሰብአዊ ተግባር ነው። ህገ መንግስት መብታቸው ይጥሳል። መብታቸው፣ ክብራቸው፣ ሁሉም ነገር የሚጥስ ነው። ለዚህን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው።
በተለይ በምስራቅ ኢትዮጵያ አካባቢዎች እስከ 99% የሚሆኑ ሴቶች የተገረዙ መሆናቸውን ተናግረው ያለዕድሜ ጋብቻና ግርዛትን በሚቀጥሉት 5 ዓመታት ለማስቀረት የሚያስችል ፍኖተ ካርታ እየተዘጋጀ መሆኑን ገልጸዋል።
ፍኖተ ካርታም የሚያሳየውም እሱ ነው። በተለይ ከፍተኛ ቁጥር ያለባቸው አካባቢዎች ልዩ ትኩረት ያደርጋል። ፍኖተ ካርታው ራሱ ማለት ነው። በተለይ ባልተማሩ ሴቶች ነው ይህንን ቁጥር የሚበዛው። ዝቅተኛ ኑሮ ባለባቸው ሴቶች ነው ይህንን ድርጊት የሚበዛውና እነሱን የህብረተሰብ ክፍሎች በማስተማር ይህንን ድርጊት እንድንቀንሰው ነው ዋና ትኩረታችን። ስለዚህ አሁን በሁሉም አካባቢዎች እኩል መራመድ አለብን ብለን አናስብም። በፍኖተ ካርታውም የተሰራለት ስራና በጀትም ዳይሬክሽንም እንደዛ ነው። በተለይ በአፋር፣ ሶማሌ፣ ሐረሪ እንደዚህ ክልሎች የተለየ ትኩረት አድርገን ሰራለን ብለን ነው ያሰብነው ያለው።
በዘርፉ ሰፊ ጥናትና ምርምር ያደረገው የኢንተር አፍሪካ ኮሚቴ በሚጠሩ አይኤሲ ዳይሬክተር ዶክተር ሞርሳንዳ ከያቴ ኢትዮጵያን ጀምሮ በአፍሪካ 29 ሀገራት የጎጂ ልማዳዊ ድርጊት ተጠቂ ናቸው ብሏል። እነዚህን ሀገራትን በመቶኛ ከፋፍሎ በሶስት ደረጃ አስቀምጧቸዋል። እንደ ዶክተር ሞርሳንዳ ጥናት ከ85 በመቶ በላይ በስፋት ግርዛት የሚፈጸምባቸው ሀገራት ተብሎ ተዘረዘሩት ጅቡቲ፣ ግብጽ፣ ኤሪትራም፣ ጊኒ፣ ማሊ፣ ሴራሊዮን፣ ሱዳንና ሶማሊያ ሲሆኑ በሁለተኛ ደረጃ ተቀመጡና ከ25 እስከ 85 ከመቶ ሴቶች የሚገረዙባቸው ሀገራት ኢትዮጵያ፣ ቡርኪና ፋሶ፣ ኮት ዲቫርና ሌሎች የምዕራብ አፍሪካ ሀገራት ናቸው ብሏል። የተሻሉ የሚባሉ ነገር ግን ችግሩ አሁንም ያለባቸው በማለት ካሜሩን፣ ጋና፣ ኮንጎ፣ ናይጄሪያና በመካከለኛው አፍሪካ የሚገኙ አንዳንድ ሀገሮች ናቸው ብሏል። ዶክተር ሞርሳንዳ በጥናታቸው በአፍሪካ ከ13 ሺህ በላይ ጎጂ ልማዳዊ ድርጊቶች እንዳሉ ጠቅሰው 12 ሺዎቹ በሴቶች ላይ ብቻ የሚፈጸሙ ናቸው ብሏል። ድርጊቱን ማስቀረት የሚቻለው የሃይማኖት አስተምሮና በቂ የህግ ማዕቀፍ በቅንጅት መስራት ሲችል ብቻ ነው ብሏል።
By doing what? Sensitization and advocacy, not force, not beat people, but just sensitization and advocacy show the harmful of the practices.
እንደ አውሮፓውያን አቆጣጠር በ2025 ኢትዮጵያን የሴት ልጅ ግርዛት የማይኖርባት ሀገር ለማድረግ ውጥን ተይዞ የተሰራ ቢሆንም የአፈጻጸም ደረጃው ይህንን እቅድ ለማሳካት የሚያስችል ደረጃ ላይ አለመሆኑን ተጨባጭ ሁኔታዎች ያሳያሉ ተብሏል። ከአፋር ክልል የተሳተፉት አቶ መሐመድ አምር የሴት ልጅ ግርዛት ተደግሶ ከሚፈጸምበት ሁኔታ ቀንሶ አሁን በድብቅ ሴቶች እየተገረዙ መሆናቸውን ገልጿል። ግንዛቤ ካለመኖር የተነሳ ከባህልና ከእስልምና ሃይማኖት ጋር ስለሚያያይዙት በገጠር ቀበሌያትና አርብቶ አደሮች አካባቢ በስፋት እንደሚፈጸም አስረድቷል።
ቀንሷል እንላለን፣ ግን በተፈለገበት ደረጃ ደረሰም። በጣም በአፍሪካ ደረጃ ራሱ በእኛ አካባቢ ነው በጣም ስር የሰደደ ስል ነበር ነው እና የኛ ሚና አስፈላጊ ነው።
አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛትን የማይታገስ ማህበረሰብ እንፈጥራለን በሚል ሐሳብ ከካት 6 እስከ 7 2011 ዓ.ም ተመረጠ በአዋሳ ከተማ ተደርጓል። በንቅናቄው ላይም የጎሳ መሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተወጣጡ ውሳኔ ሰጪ አካላት ተሳትፈውበታል። በዚህ ንቅናቄ መድረክ ላይም የተገረዙ ሴቶችን ስቃይ በመገንዘብ አባት፣ እናትና ወንድሞቻቸው እንዲታደጓቸው በአጽንኦት ተጠይቋል። በዓለም በየዓመቱ 3 ሚሊዮን ታዳጊ ሴቶች ይገረዛሉ። ከዓለም ሴቶች ደግሞ ከ100 እስከ 140 ሚሊዮን ሴቶች የተገረዙ ገረዙ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
አድማጮች ወደ መጨረሻው ዝግጅታችን እናልፋለን። የመጨረሻው ዝግጅታችን ቃለ ምልልስ ነው። አትሌት ደራርቱ ቱሉ በባዶ እግሯ ልትሮጥ ነው። ለምን? በቃለ ምልልስ ይዣታለሁ።
በጣም አመሰግናለሁ ደራርቱ ቱሉ ለቃለ ምልልስ ፈቃደኛ ስለሆንሽ። በሁለት ጉዳዮች ላይ ነው ላነጋግርሽ የደወልኩት። አንደኛው የእርቀ ሰላም ኮሚሽን አባላት ውስጥ በመካተትሽና ሁለተኛው ደግሞ ሰሞኑን ሩጫ ለማድረግ በባዶ እግርሽ ልምምድ ያደረግሽ መሆኑ እየተነገረ ነውና ለምንድን ነው በባዶ እግርሽ ለመሮጥ የወሰንሽው?
አመሰግናለሁ። የአድዋ መከተላ ሩጫ 10 ኪሎ ሜትር ብቻ ካፍ ኪሎ ዘጠኝ ነጥብ 5 በጫማ 5 ያደረግን እንደሆነ ይሄ እንግዲህ ያደረጉት ያደረጉት ተጠየቁ በወንፈት መሰረት አድዋ ጀግኖች እና ሀገራችንን በገነነት ያከበሩ እነሱን ለማከም ወይ ለመዘከር በባዶ እግሬ ልሞት ወሰንኩ። ማለት ነው መጨረሻው ነው የምትመጡ ምክር።
ከየት ተነስቶ የት ነው ሩጫው የሚካሄደው?
ሩጫው ጀድ ከባ ነው የሚዘጋጀው። ግን ደግሞ ወጣቶችም እንደዚሁ የአዲስ አበባ ልጆች ያቸውኛ ይህንን የአያር ያሉንም በበራበንከል እሱ ለመዘከር ያዘጋጀት ሩጫ ነው።
እንግዲህ በባዶ እግር ለመሮጫ ተብሎ የተዘጋጀ ቦታ ባለመሆኑ በባዶ እግር ለመሮጥ መወሰን ትልቅ ውሳኔ ነው እና የእውነት እንደዚህ አይነት ውሳኔ ላይ ለመድረስ ያስከደደሽ የውስጥሽ ስሜት አለ? የተለየ ምክንያት አለሽ?
አዲስ አበባና በባዶ እግር ለመሮጥ የሚችሉት እንግዲህ እንደምታውቂያት አዲስ አበባ እንግዲህ አስፋልት ነች። ይሄ ደግሞ ስታሰብ ደግሞ ቀደምት አባቶቻችን በምን አይነት መሬት ላይ በምን አይነት ቦታ ነገሩ ምነት መንገድ ላይ በባዶ እግራቸው ሄደው ያን ሁሉ አድርጎ ያልብሽ እንጂ እኛማ አሁን እኮ በተደላደለ ምንም በባዶ ደግሞ በተደላደለ መሬት ላይ ነው እየሄድን ያለን የምንሮጠው እና ስለዚህ ይሄ በእርግጥ ባይገልጻቸውም እንደ ለመታሰቢያ ሲል ሀገር የጠፋ ደፍና ቀዳ ብሎ ነው ያረከቡ እና ብዙ ድካም ነው የደከመች። በእርግጥም ደግሞ በድካማቸው ተዘክረዋል ስበዋል ማለት አንችልም። እና እንግዲህ ያው ትውልድ ታውቂያለሽ እንደ ዶሮ ገብን አይደለን ባለው እንግዲህ ባለንበት ደረጃ እንኳን ብና ተብሎ የተዘጋጀው እና ስለዚህ ይሄ እነሱ ከአዙት አንጻር ከባድ ነው። ለምን ደግሞ ለውጤ አሁን ትንሽ በጣም ደደች ብለኛው እንትን የተጠበቁትና ይህንን ለመሮጥ የወሰንኩት በነገራችን ላይ እኔ ከ2011 በኋላ ሩጫቁም መልክ አሁንም ረጭ ያላቅም። ምናልባትም የዛሬው መከላት ለታላቁ ህዳሴ ግድብ ክብረ በዓል ስድስት ኪሎ ሜትር እጃጉ ስለት አሁን ደግሞ እና አድዋ ሲባል ልምምዴ እንደውም ጀምር ያለሆና የድሮ አሁን በቀደም ወንድ በባዶ ሌሌት ለማመን ነበርና ምን አካባቢ አንደኛ ድሮ በባዶ ጊዜ ነው ልም ጀምርኩ አመቶችን ሩጫ ሩጥኩና አሁን ደግሞ እነዛ እንደኔ ጨባቶችና እናቶቻችን የሚባል ባባሪ እና ከበስነዎች እንኳትና ትልቅ ደስታ እየተሰማኝ ነው።
ልምምዱን የት ነው የምታደርጊው? መቼ ነው እስኪ ጀመርሽው?
ልምምዱን ያ ድሮ ምናምን በቦታ አድርገ በሩጫ ላይ ባለው ትልቅ ተጠያለ እንግዲህ በኢትዮጵያ ለሩጫ ተመቸችለች በቃ አጋገ የልምምድ ጥሩ ቦታ አለ ታለንቶችን ፈርጂ ትሩታን ብትረጂ እንደዚህም ደግሞ ሳንዛም ብትወጂ በጣም ብዙ ቦታ ስላለ ኢትዮጵያ ለልምምድ ቦታ የምትሳካለችብና መርጠሽ ከከባራቁ ባሻገር ምናልባትም እንግዲህ እንደ ድሮ በጊዜ መጥተሽ ወጥተሽ በጊዜ ባትመለሺ አሁንም ድሮ ልምምድ የሚጠራባ ቦታዎች ስላሉ እዛው እዛው ልምምድ የማያደርገውና ውጫው የሚጠር ከተባለ በኋላ ነው ልምምድ የምትመለኩኝ ማለት ነው።
አሁን ባሰፈርሽው ሀሳብ ላይ አሁን ጀግና የለም የሚል ነገር ጠቆም አድርገሻልና ምን ማለት ነው?
እንግዲህ እንደምታወቀው እነዛ አባቶች በዚህ ጊዜ ያለ ምንም ቅድመ ሁኔታ ምንም ነገር ሳይመቻች ይህን ሀገር እንደ በክብሯ ለማቆየት ያንን የህይወት መስዋዕትነት ድረስ እንትን ያሉትና ያ ትውልድ እንግዲህ ዛሬ አለ ብዬ አልገምትም። እና ምናልባትም ትውልድ ያለነው ራሳችን ነው የምናስቀድመው፣ እነሱ ግን ሀገር ማስቀድመው ነው እቺ ሀገር ያስከበሩትና አፍሪካ መለብ የሚያክብረኛ እንደምታውቂው እንግዲህ በዓለም ላይ ብዙ ጥንጋቶች አሉ በአፍሪካችንም ብንወርድና ስለሆነም ያን ታግለው ነው ለዚህ ያበቁትና ስለሆነም የምንለው ፈልጌ ነው አሁን ያለነ ትውልድ ራሳችን የምንወደውና ሌላ ሀገር እንደነሱ ከጉዳት ይቅርና ከህይወት ድረስ የሚደርስ
ወደ እርቀ ሰላም ጉዳዩ ስናልፍ አንቺ አለሽበት ምንድን ነው ይሄ እርቀ ሰላም ኮሚሽን የሚሰራው ነገር? ምን እናከናውናለን? ምን የተሳካ ስራ እንፈጽማለን ብለሽ ታስቢያለሽ? በግል
የእርቀ ሰላም ኮሚሽን ስሙ በመጠኑም ቢሆን የሚገልጽ ይመስለኛል። ምናልባትም በውስጡ የሚሰራቸው ነገሮች ካል ነው እንጂ ያው ዞሮ ዞሮ እርቀ ሰላም ማለት ሰላምን ለማምጣት የሚሰራ ኮሚሽን አዋጅ ተቋቋመ። የሀገራችን ተጨባጭ ሁኔታ ብና የሀገራችን እንግዲህ በሃይማኖት፣ በብሄር፣ በድንበር፣ በፖለቲካ፣ በተለያዩ ነገሮች እንግዲህ ግዛችን ተቃርኖ ነውና በየቦታው እንደመላ ኢትዮጵያ ብለን ያንን እንግዲህ እንደ ዶሮችን አንድነታችን ለመመለስ ያን ሁሉ ቂም በቀል ትተን ሀገራችንን ወደፊት ለማራመድ ተያይዘን ለውጡንም በማቀጠል እንደዚሁም ደግሞ መቼም እድሜ ልክ ቁልፍ ቆጥረን ወይም ደግሞ ጥናችን ከምናባበት ጥናቻችን ከምናባበት ፍቅር ስለሚሻ ወደ ሰላም መንገድ መተን ሀገራችን ኢትዮጵያን እንግዲህ አንድ ለማድረግ ነው ወደ አንድ ትግራይ ልንቀርበን ወደ አንድ ለማምጣት ነው። ይሄ 41 ወይ 42 ሰው ተወገና ወይም ደግሞ እንግዲህ ኢትዮጵያ ካላት የተራላቅ ሰዎች መልቶዎች ከተለያየ ህብረተሰብ ክፍል ነው የመጡትና እኔም ደግሞ እንደ ግል ከነሱ መሀል አንድ ሆኖ መረገ እንደስሌለ ምክንያቱም የተባሉ ሰዎች እንደ ሀገራቸው ትላልቅ ነገር የሰሩ ናቸው እና አባቶች ሀገር ሽማግሌዎችን ጨምሮ ብዙ ህብረተሰብ ትላል እና እኔም እንግዲህ እንደ አንድ ግልጽ እዛ ውስጥ ለመግባት የለ አሬን ለማገልገል ደግሞ ግልጽ መመጠለ እንደክገለ በአጠቃላይ ግን ደግሞ ያው ማለት እርስን ለማምጣት ሰላምን ለማምጣት በሀገራችን ያሉት አንዳንድ ኩሾች ደግሞ ጥላቻዎች እግዚአብሔር ከረዳን ያንን ነገር እና መስራት ነው ማለት ነው።
አንቺ ጠቅሰሸዋል ምን ያህል እንደሆነ ችግሩ ምን ያህል የተወሳሰበ እንደሆነ ያለው ጉዳይ እና በምን መልኩ ነው እርቀ ሰላሙ የሚፈጸመው? ማን ከማን ጋር ነው የሚታረቀው? እንዴት አይነትስ ሂደት ነው ለመሄድ ያሰባችሁት?
ስጋት በጣም ትልቅ ነው። ትልቅም ከመሆኑ የተነሳ በጣም ያሰራል። ምክንያቱም የሚያሰራው ደግሞ ኃላፊነት ነው። ኃላፊነት ማለት ደግሞ እምነት ነው። በታማኝነት እና በታታሪነት በስጋት መስራት አለብሽ። ይሄን ሁሉ ነገር ለማድረግ ብዙ ነገር ይጠበቅብሻል። ብዙ ቦታ መሄድ ይጠበቅብሻል። ያንም እንግዲህ እኛ አባላት እንግዲህ አሁን ተሰባስበናል። ይሄ ትልቅ እንግዲህ ከየት መጀመር እንዳለበት፣ እንዴት መጀመር እንዳለበት፣ ከማጋር መስራት እንዳለበት ምክንያቱ ኢትዮጵያ ህዝቦች አራባት እዚህ የተካተኩልሽ አካላት እንዴት አገር ተረዳርተን እንደምንሰራ እንዴት አገር ይሄን ነገር እንደምንፈጥር የተወጣጠ የህብረተሰብ አባላት ተመሳሳው አንድ ነገር ላይደርሳል የምትለው ሁለተኛም ደግሞ የመንግስት አቅጣጫም ሊኖር ይችላል ብዬ ገምታለሁ። ስለዚህ ይህን ነገር እንዴት አድርገን ሰራ ይህ ስብስብ ፕሮግራሙን ያወጣል ብዬ ገምታለሁ እና
ደራርቱ ደጋግመሽ ስለ ኢትዮጵያ ጉዳይ ከሩጫውም ጀምሮ አሁንም ስለ ኢትዮጵያ አንድነት ችግሮች መፈታት አለባቸው የሚለውን አቋም እያንጸባረቅሽ እንዳለሽ እረዳለሁና ኢትዮጵያን እንዴት ነው መታየት? ስለ ኢትዮጵያ ያለሽ አመለካከት ምን አይነት ነው? ምንድነው? እንዴት ነው መታስበያት?
እንግዲህ ለኢትዮጵያ ለማያዝ ከጠል ማስተባለ እንደ አንድ ዜጋ ለሀገር ሰላምን ፍቅርን እድገትን ከሌላ ዓለም ጋር እኩል ሆና የምትታይበትን አድግቷ ኢትዮጵያ ሲቀጥል ትምግሮን ትምግረታውን ደግሞ ትልቁና ለልጆቻችን ተስፋ ለወደፊት ኢትዮጵያ የምትታወቀው እስካሁንም በችግር ነው፣ በጦርነት ነው፣ በረሃብ ነው። አሁንም ደግሞ ያሉት ነገሮች መቼ እንዳልጠኛ ከመሆኑ ይፈጠር ብዙ ነገር ነው የምታዩና ስለዚህ እኔ ሁሉ ነገር አልፎ ሰላም ሆና ኢትዮጵያ አንድዋ በቃ አንዲቷ ኢትዮጵያ ተብላ በዓለም መድረክ እንድትታይ ትልቁ ዋ ነው የምፈልገው እና እኛም ደግሞ እግዚአብሔር ከፍቃል ደግሞ ይህንን ያለው ነገር አሁን ያለው በእኛ ትውልድ ያለው ነገር ለእኔ ደግሞ ለልጆቻችን ለሚቀጥለው ትውልድ ደግሞ ሰላም የሆነች ኢትዮጵያን ፍቅር የሞላበት ኢትዮጵያን እንደ ስልክ ነገር ቀርቶ ኢትዮጵያ ስደቱ ቀርቶ ማንም ሰው ዳቦውን በልቶ ቢያንስ ጎሮሮን ገብቶ የሚያድርባትን ኢትዮጵያ እና ካቲካ ጠቅሎቻ የሚታሳደግበት ስደቱ ቀርቶ መፈናቀሉ ቀርቶ ጥላቻው እንደዚህ ሁሉ ቀርቶ በቃ ነባራ ኢትዮጵያ የድሮ ኢትዮጵያ ታላቋ ኢትዮጵያ በልቅዳ ነው ማየት የሚፈልገው ማለት ነው። እና ይሄ ደግሞ እኔ ብቻ ሳይሆን አንቺን ብትሉ ሌሎቻችን የኢትዮጵያ ዜጋ በሙሉ ይህንን ማገሩ ይህን በሚመስለኛል እና ለሀገር ደግሞ ትክክል ለትውልድ ታስረክያለች፣ ለልጆች ታስረክያለች። ይህንን ወደፊት ደግሞ ሁሉ አልፎ ሁሉ ኢትዮጵያዊ ከተባብለን ደግሞ ልጆቻችን ደግሞ በአዲስ መንፈስ ሀገራችንን ኢትዮጵያ ትን ብሎ ደስ ይለኛል። ከሞ ደስ ይለኛል።
በጣም አመሰግናለሁ። እግዜር ይስጥልኝ አትሌት ደራርቱ ለሰጠሽን ማብራሪያ። ስልኩ በደንብ ስለማይሰማ ነው እንጂ ብዙ ባወራሽ ደስ ይለኝ ነበረ። በጣም አመሰግናለሁ። እርግጠኛ ነኝ ኢትዮጵያ ስመጣ ባካል
ምንም ችግር የለም። ወደ ሀገር ስለመጣ በቅርቡ ስለመጣ ስቱዲዮ መጥቼ አወራሻለሁ።
አድማጮች እንደተከታተላችሁት የስልኩ ጥራት በጣም አስቸጋሪ በመሆኑ የተፈለገውን ያህል ቃለ ምልልስ ልናደርግ አልቻልንም። ለነገር ግን ቃል በገባችሁ መሰረት በቅርቡ ዋሽንግተን ዲሲ ስትመጣ ሰፋ ባለ ቃለ ምልልስ ይዘናት እንመለሳለን። ለዛሬ እንግዲህ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያፌሮ ነበር። ጉዟችሁ የሰመረ ይሁን እያልኩ ሰናበታችኋለሁ። አብሬ መልካም ምሽት። በነገው ጉዞ እንገናኝ።
ኮን ራዲዮ